ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ የሚተላለፍላችሁ ዕለታዊው የጋቢና መሰናዷችን ጀምሯል። ዛሬ ዕለቱ ሰኞ ነሐሴ 10 2013 ዓ.ም። የዕለቱ አስተናጋጃችሁ ስመኝሽ የቆየ ነኝ። ከአቀናባሪያችን ንጉሱ ታምሬ ጋር በመሆን ለዕለቱ ያሰናዳናቸውን ዝግጅቶች ወደ እናንተ እናደርሳለን። በቅድሚያ ጥቂቶቹን እናሰማችሁ።
በጋው በመራዘሙ ዝናብ ጠፋ። በሻላ ወረዳ ውሃ የለም። በዝናብ እጦት ምክንያት ለአዝመራ የዘሩት ሁሉም ጠፍቶባቸዋል። አሁን ብዙ ሰው በረሃቡ።
የሰማችኋቸው አቶ ጋሪ ቦነያ በምዕራብ አርሲ ዞን የሻላ ወረዳ ነዋሪ ናቸው። በድርቅ ሳቢያ በአካባቢው ተከስቷል ስላሉት ረሃብ የገለጹትን የተቀነጨበ ነው። ሙሉ ዘገባውን ቆየት ብለን እናስደምጣችኋለን።
ህፃን ሲታከም ደግሞ የሚገሰተው ህፃኑ ብቻ አይደለም፣ ልጁ ብቻ አይደለም። ፋንክሽናል የሚሆነው እናት ፋንክሽናል ትሆናለች፣ አባት ፋንክሽናል ይሆናል። አንድ ሰው በማከምሽ ብዙ ሰው መስረጅበት ቦታ ነው።
አሁን ደግሞ የሰማችኋት ዶክተር ሰላሜነሽ ጽጌ ነው። በህፃናት ሕክምና ዙሪያ ስለምታደርጋቸው አዳዲስ እንቅስቃሴዎች እንቃኛለን። ሌሎች ጥንቅሮችም በምሽቱ ተካተዋል። ጣዕም ያላቸው ሙዚቃዎችም እንጋብዛለን። በቅድሚያ ከሀገር ውስጥና ከውጭ ያሰባሰብናቸውን ዜናዎች ሰምተን እንመለስ። በአይቮሪ ኮስት በ25 ዓመታት ውስጥ በሀገሪቱ ለመጀመሪያ ጊዜ የኢቦላ ቫይረስ መከሰቱ ተገለጸ። የሀገሪቱ የጤና ሚኒስትር ፒየር ዲምባ ትላንት ቅዳሜ በብሔራዊ ቴሌቪዥን በሰጡት መግለጫ ቫይረሱ የታየው ከአጎራባች ሀገር ጊና በመጣች የ18 ዓመት ልጃገረድ ላይ መሆኑን አስታውቀዋል። ጊና እንደ አውሮፓውያን አቆጣጠር ከ2014 እስከ 2016 ድረስ እጅግ የከፋ የኢቦላ በሽታ ያስተናገደች እንዲሁም በዚህ ዓመት መጀመሪያ ላይ ለአራት ወራት የቆየ የኢቦላ ወረርሽኝ የታየባት መሆኑም ተገልጿል። ይሁን እንጂ በጊና የታየው ቫይረስ በአይቮሪ ኮስት ልጅቷ ውስጥ ከታየው የቫይረስ አይነት ጋር ግንኙነት ያለው ስለመሆኑ ማረጋገጫ ያልተገኘ መሆኑን የጤና ድርጅቱ አስታውቋል። በአፍሪካ የዓለም ጤና ድርጅት ዳይሬክተር ማትሺዲሶ ሞቲ ከአራት ሚሊየን በላይ ሕዝብ ይኖርበታል በሚባለው የአይቮሪ ኮስቱ አቢጃን ከተማ እንዲህ ያለው ቫይረስ መታየቱ አሳሳቢ ነው ብለዋል። የታሊባን ኃይሎች ዋና ከተማዋ ካቡል መግባታቸውን ተከትሎ የአፍጋኒስታን ፕሬዝዳንት አሽራፍ ጋኒ፣ ምክትል ፕሬዝዳንታቸውና ሌሎች ከፍተኛ ባለስልጣናት ትላንት ከሀገር ወጥተዋል። ባለስልጣናቱ ላለፉት 20 ዓመታት በዩናይትድ ስቴትስ መሪነት በተሰማራው ጦር በተወገዱትና ዛሬ ወደ ስልጣን ለተመለሱት የታሊባን ኃይሎች ሀገሪቱን ትተው መውጣታቸውም ተመልክቷል። ይህን ተከትሎ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የአፍጋኒስታን በታሊባን ኃይሎች እጅ መውደቅና የካቡል ውድቀት ልብ የሚሰብር ነው ሲሉ በትላንትናው ዕለት ተናግረዋል። ሁሉንም አሜሪካውያንን ጨምሮ በአፍጋኒስታን ከዩናይትድ ስቴትስ ጋር ሲሰሩ የቆዩ የአፍጋኒስታን ዜጎች በሙሉ ከሀገር ለማስወጣት የአሜሪካ ኃይሎች እየሰሩ መሆናቸውንም ገልጸዋል። ብሊንከን ለሲኤንኤን በሰጡት መግለጫቸው እኛ ታሊባኖችን ምንም ነገር አልጠየቅናቸውም ካሉ በኋላ ሰራተኞቻችንን ለማውጣት ወይም ከዚህ ጋር ተያይዞ በምናደርገው እንቅስቃሴ ሁሉ ጣልቃ የሚገቡ ከሆነ እጅግ ፈጣንና ወሳኝ የሆነ እርምጃ እንወስዳለን ብለዋል። የታሊባን ኃይሎች ወደ ዋናው ከተማ ካቡል በመድረስ መላውን አፍጋኒስታን የተቆጣጠሩት በተለይ ባለፈው ሳምንት ውስጥ ባደረጓቸው ተከታታይ ጥቃቶች ነው። ሄይቲ ውስጥ በደቡባዊ የሀገሪቱ ግዛት ትላንት በደረሰው የመሬት መንቀጥቀጥ አደጋ ከ700 ሰዎች በላይ ሲሞቱ ከ1800 በላይ ቆስለዋል። በርካቶች ደግሞ የገቡበት አለመታወቃቸውን የሀገሪቱ ባለስልጣናት ተናግረዋል። በሬክተር ስኬል 7.2 ይሆናል በተባለው የመሬት መንቀጥቀጡ አደጋ ከሰዎች ህልፈት በተጨማሪ በርካታ ህንፃዎች የወደሙ ሲሆን ቢያንስ የሁለት ከተሞች የመገናኛ መስመር ሙሉ ለሙሉ ተቋርጧል። አደጋው የደረሰው የዛሬ 11 ዓመት ተመሳሳይ መጠን ያለው አደጋ ከደረሰበት የሴንት ሉዊስ ሳድ ከተማ 12 ኪሎ ሜትር እንዲሁም ከዋና ከተማ 125 ኪሎ ሜትር ርቃ በምትገኝ ፓቲትሯ ደኒፕስ በምትባል ስፍራ ነው። ስለ ሁኔታው ማብራሪያ የተሰጣቸው ፕሬዝዳንት ጆ ባይደን አደጋው የደረሰው ሌላ ፈተና ላይ በሚገኘው የሄይቲ ህዝብ ላይ መሆኑን ጠቅሰዋል። በመሆኑም ፕሬዝዳንቱ የዩናይትድ ስቴትስ የልማትና ተራድኦ ድርጅት አስተዳዳሪ ሳማንታ ፓወር ለሀገሪቱ የሚያስፈልገውን አስቸኳይ እርዳታ እንዲያቀናጁ ማዘዛቸውን ባወጡት መግለጫ አስታውቀዋል። በመጨረሻም ዩናይትድ ስቴትስ ባለፈው አርብ ለኮቪድ-19 የተጋለጡ 140 ሺህ የሚሆኑ አዳዲስ ሰዎችን መመዝገቧን አስታውቃለች። የዩናይትድ ስቴትስ የበሽታ መቆጣጠርና መከላከል ማዕከል ትላንት ቅዳሜ እንዳስታወቀው ሁሉም በሚባል መልኩ በአዲሱ የዴልታ ቫይረስ የተያዙና ያልተከተቡ መሆናቸውን አስታውቋል። የተመዘገበው ቁጥር ከስከዛሬዎቹ ከፍተኛው መሆኑ የተገለጸ ሲሆን በትላንትናው ዕለት ብቻ 1902 የሚደርሱ ህጻናት ሆስፒታል መግባታቸው ተገልጿል። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አማሃሪክ ወይም የስልክ ቁጥራችንን +12022276379 በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። በኦሮሚያ ክልል ምዕራብ አርሲ ዞን ስራሮና ሻላ ወረዳዎች ነዋሪዎች በድርቅ ሳቢያ ለረሃብ መጋለጣቸውን የአካባቢው ነዋሪዎች ገልጸዋል። ከሁለቱ ወረዳዎች ለረሃብ የተጋለጠው ከ400,000 በላይ ሰው መሆኑን የዞኑ የአደጋ ስጋት ስራ አመራር ጽህፈት ቤት ለአሜሪካ ድምጽ ገልጿል። የኦሮሚያ ክልል የአደጋ ስጋት ስራ አመራር ቢሮም በዞኑ አንዳንድ ወረዳዎች ችግሩ መከሰቱን አስታውቆ ከቁጥጥር ውጪ አይደለም፣ በህይወት ላይ የደረሰ ጉዳት የለም ብሏል። ፀሐይ ዳምጠው ዝርዝር አላት።
በኦሮሚያ ክልል ምዕራብ አርሲ ዞን ስራሮና ሻላ ወረዳዎች በ2013 ዓ.ም የበልግ ዝናብ ባለመዝነቡና ድርቅ በመከሰቱ ነዋሪዎቹ ለረሃብ መጋለጣቸውን የወረዳው ነዋሪዎች ገልጸዋል። አቶ ገሪና ቦነያ የሻላ ወረዳ ነዋሪ ናቸው። እርሳቸው እንደተናገሩት በአካባቢያቸው በበልግ አዝመራ የካቲት ወር ውስጥ የሚዘራ ቢሆንም ዘንድሮ ግን ዝናብ ባለመኖሩ ህብረተሰቡ የሚበላውን አጥተው ለረሃብ ተጋልጧል።
በጋው በመራዘሙ ዝናብ ጠፋ። በሻላ ወረዳ ውሃ የለም። በዝናብ እጦት ምክንያት ለአዝመራ የዘሩት ሁሉም ጠፍቶባቸዋል። አሁን ብዙ ሰው በረሃብ ውስጥ ነው ያለው። በምግብ እጦት እየሞቱ ያሉም አሉ። በገበያ ውስጥ በልመና ላይ ያሉ አሉ። እናም ሰዎች ችግር ላይ ናቸው። ከዚህ በፊት ዝናብ ከየካቲት ወር አንስቶ ይዘንብ ነበር፣ ያም አልዘነበም። ከዛ በኋላም በዚህ ክረምት ይዘንብ ነበር፣ ያም አልሆነም።
አቶ ገሪና እንደሚሉት ከሆነ የሻላ ወረዳ ነዋሪዎች ዋና ችግር ውሃ አለመኖሩ ነው።
አሁን ሰው በረሃብ እየተጎዳ ነው ያለው። ውሃ የለም። አንድ ጀሪካን ውሃ በ30 እና 40 ብር ነው እየገዙ ያሉት። ያም ከሻሸመኔ ነው ተጭኖ በነጋዴዎች የሚመጣው። በሻላ ወረዳ ምንም የመጠጥ ውሃ የለም፣ አንድም ምንጭም የለም። ከዚህ በፊት በወረዳው 4 እና 3 ውስጥ የተወሰነ የውሃ መስመር ነበረ፣ ያም አገልግሎቱ ተቋርጧል። ከዚህ በፊት የከርሰ ምድር ውሃ ለማውጣት ተሞክሮ አልተሳካም። ብዙ ጊዜ የማሽን ችግር ነው የገጠመን የሚል ሰበብ ነው ስቀርብ የነበረው። እስካሁንም የውሃ ፕሮጀክቱ እየተሰራ ቢሆንም አልተጠናቀቀም።
የወረዳዎቹ ነዋሪዎች ያነሱትን ችግር በተመለከተ የምዕራብ አርሲ ዞን አደጋ ስጋት አመራርን አነጋግረናል። አቶ ያስን ገርጁ የዞኑ የአደጋ ስጋት አመራር ኃላፊ ናቸው። ነዋሪዎቹ ያነሱት ችግር በወረዳቸው መከሰቱን ገልጸው አሁን ያለውን ሁኔታ እንዲህ ገልጸዋል።
ይህ ችግር ከ2013 ዝናብ ጋር ይያያዛል። ከዚህ በፊት በስራሮ፣ ሻሸመኔ፣ አርሲ ነገሌ እና አካባቢውን ጨምሮ የበልግ ዝናብ በወርሃ የካቲት ይዘንብ የነበረ ሲሆን ዝናቡ እስከ ባለፈው ሰኔ ባለመዝነቡ ነው ችግሩ የተከሰተው። ከዚህ የተነሳ አብዛኛው ለረሃብ ተጋልጧል ማለት ነው። የቴክኒክ ኮሚቴ ይህንን ችግር ለይቷል። ከ120,000 በላይ ሰዎች ተርበዋል። ይህ መረጃ የአዳባንና ሌሎች ወረዳዎችን አያካትትም። ከቴክኒክ ኮሚቴው ጋር በመሆን የኦሮሚያ ክልላዊ መንግስትን የምናሳውቅ ይሆናል።
አቶ ያስን የረሃብ ሰለባ ለሆኑት ነዋሪዎች እየተደረገ ነው ያሉትን ድጋፍ አብራርቷል።
የተለያዩ አካላት ድጋፍ አድርገዋል። የኦሮሚያ አደጋ ስጋት ስራ አመራር ኮሚሽንም የተፈለገውን ያህል ባይሆንም አፋጣኝ ምላሽ ሰጥተውናል። ከ99000 በላይ የሚሆኑ ተጎጂዎች ድጋፍ እየተደረገላቸው ነው። ለምሳሌ ከ10300 በላይ ኩንታል በቆሎና ስንዴ ለተረጂዎች እንዲደርስ ተደርጓል። ዞኑም በመጋዘን ያለውን በቆሎና ስንዴ እንዲሁም የህፃናት አልሚ ምግቦችን ለህብረተሰቡ ድጋፍ አድርጓል። በዞንና ወረዳ ያሉ የመንግስት ሰራተኞችና አመራሮችም ከደሞዛቸው ተቆራርጠው ተደርገዋል። ባለሀብቶችና ህብረተሰቡም እንዲሁ ገንዘብ አዋጥተው ተጎጂዎችን ለመደገፍ ጥረት እያደረጉ ነው።
በተለይ የሻላ ወረዳ ነዋሪዎች የከረመ የውሃ ችግር አለባቸው ሲሉም አክለዋል። አቶ ያሲን
ሌላው በዚህ አካባቢ ያለው ችግር ከውሃ ጋር ይያያዛል። በተለይ በሻላና ሌላም አንድ ወረዳ መንግስት ችግሩን በመረዳት የተለያዩ ፕሮጀክቶችን ቀርጾ ሲሰራ ነበር። ትልቅ ገንዘብን ፈሶበታል። በውሃ አስተዳደር ጊዜ በተነሳው ግጭት በንብረቱ ላይ ትልቅ ጉዳት በመድረሱ እስካሁን ስራው አልተጠናቀቀም። መንግስት ይህንን ችግር ለመፍታት እየሰራ ነው። አሁን ስራው ባለመጠናቀቁ ህብረተሰቡ ለችግር ተዳርጓል። አንድ ጀሪካን ውሃ ከ30 ብር እስከ 40 ብር ይገዛል። ሰውም እንስሳቱም ለችግር ተጋልጠዋል።
የኦሮሚያ አደጋ ስጋት አመራር ኮሚሽን በበኩሉ በተከሰተው የረሃብ አደጋ እስካሁን ህይወቱ ያለፈ ሰው የለም፣ የሞት መረጃ አልደረሰኝም በማለት ገልጿል። የኦሮሚያ ክልል የአደጋ ስጋት አመራር ኮሚሽን ኮሚሽነር አባድር አብዳ ለአሜሪካ ድምፅ እንደገለጹት በምዕራብ አርሲ ዞን አንዳንድ ወረዳዎች የተከሰተው ረሃብ ከክልሉ ቁጥጥር ውጭ ይሆናል ብለን አናስብም ስሉ ተናግረዋል።
ናን ፌዴራል አትስ ክናን አትስ መተ ናነቸ ጅርሆንስ ግርጋር ሲበርባቸው ሳጠጉረማት ሲጣምማት
እንደ ፌዴራልም ሆነ እንደ ክልል እንዲሁም በአካባቢ ባለው ህዝብ ድጋፍ እየተደረገላቸው ነው። እስካሁን ባለው መረጃ በረሃብ ችግር ሳቢያ ህይወቱ ያለፈ ሰው የለም። በአካባቢው ከፍተኛ ክትትል እያደረግን ነው። ኮሚቴ አቋቁመን በየሳምንቱ በዚህ ጉዳይ ምክክር እያደረግን ነው። የደረሰውን የረሃብ ችግር ትኩረት ሰጠን እየሰራንበት ነው። እንደኛ ግምት ችግሩ ከክልል አቅም በላይ የሚሆን አይደለም። እናም አስፈላጊውን ስራ እየሰራን ነው አሉ ኮሚሽነር አባድር።
በሻላ ወረዳ ለአመታት የዘለቀውን የውሃ ችግር በተመለከተ ከምዕራብ አርሲ ዞን ውሃና ማዕድን ጽህፈት ቤት እንዲሁም ከኦሮሚያ ክልል የውሃና ማዕድን ቢሮ ምላሽ ለማግኘት ያደረኩት ጥረት ለዛሬ አልተሳካም። ምላሽ ካገኘም በሚቀጥለው ይዘን እንቀርባለን። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ፀሐይን ለዘገባው እናመሰግናለን። ጋቢና ቪኦኤ ከአሜሪካ ድምጽ ራዲዮ መተላለፉን ይቀጥላል። ጎጆ የህሙማን መጠለያ ተቋምን በመመስረት በሺዎች ለሚቆጠሩ አቅመ ደካማ ህሙማን ድጋፍ እየሰጠች የምትገኘውን ዶክተር ሰላሜነሽ ጽጌ ባለፈው ሳምንት አስተዋውቀናችሁ ነበር። ለዛሬ ዶክተር ሰላሜነሽ በኢትዮጵያ የመጀመሪያ የሆነውን የህፃናት ስነ ባህሪና የእድገት ሁኔታን የሚያጠና ተቋም በመክፈት እያደረገች ስላለችው እንቅስቃሴ አነጋግሬያታለሁ። ቀጥሎ ይቀርባል። ዶክተር ሰላሜነሽ የህፃናት ህክምና ትምህርቷን ለመጨረስ የመጨረሻ ዓመት የልምምድ ስራዋን በምትሰራበት ወቅት ነው ዲቨሎፕመንታል ፔዲያትሪክስ ከተሰኘው የህፃናትን ስነ ባህሪና የእድገት ሁኔታ የሚያጠና የህክምና አይነት ጋር የተዋወቀችው።
እነዚህ ክሊኒክ ውስጥ ስራ በምሰራበት ጊዜ ኒውሮሎጂ አእምሮ ህክምና ክፍል ውስጥ ስሰራ አብዛኞቹ ህጻናት ኢንዲሳቢሊቲ ብንለው ያላቸው ህጻናት ሲመጡ በብዛት ትኩረት ሰጥተን የምናየው የተጓዳኝ ህመሞችን ነው። ለምሳሌ የሚጥል ህመም ካላቸው ለሚጥል ህመሙ መድኃኒት ይሰጣቸዋል። የልብ ህመም ካላቸው የልብ ሐኪም ጋር እንልካቸዋለን። ሌላም እንዲሁ መታከም የሚችሉ ነገሮች ካሉ እነሱ ላይ ትኩረት ይሰጣል። ከዛ ውጭ ግን ያ ህፃን ራሱን ችሎ መኖር የሚችልበት ሁኔታዎች የማመቻቸት ስራ በአብዛኛው አይሰራም ወይም ችላ ተብሎ ይታያል። እና ለቤተሰብም ለልጁም ደግሞ በጣም ማተር የሚያደርገው ነገር ያ ልጅ አክቲቭሊ ፓርቲሲፔት ማድረግ ሲችል ነው።
ለህፃናት መሰረታዊ የሆነው የህክምና አገልግሎት ግን በኢትዮጵያ ውስጥ የለም። በአዲስ አበባ ዩኒቨርሲቲም ትምህርቱ አይሰጥም። ይህ ዶክተር ሰላሜነሽን ስለ ህክምናው የበለጠ እንድታነብ እንድታጠናና የመመረቂያ ስራዋን በዚሁ የህክምና አይነት ላይ እንድታተኩር አደረጋት። ከሁለት ዓመት በፊት ትምህርቷን አጠናቃ ስትመረቅም በጥቁር አንበሳ ሆስፒታል የመጀመሪያውን ዲቨሎፕመንታል ክሊኒክ እንዲጀመር አደረገች።
ህክምናን የሚማሩ ሬዚደንት ሐኪሞችን በማስመደብ ከነሱ ጋር መስራት ጀመርኩ። ለእኔም አዲስ ነገር ስለሆነ እንዴት ነው ፊልዱን ማሳድገው የሚለውን ነገር ብዙም አይዲያው አልነበረኝም እና ከሌሎች ኤክስፐርቶች እየተማርኩ ኮንሰልት እያደረግኩ እያነበብኩ እንደዛ ነው የጀመርኩት።
በህፃናት ባህሪና እድገት ዙሪያ የሚሰጠው አትኩሮት በፖሊሲ ደረጃ ድጋፍ እንዲያገኝ ለማድረግና የህክምና አገልግሎቱን በሀገር ደረጃ ለማሳደግ ዋነኛ መሳሪያው እውቀትን ከፍ ማድረግ ነው ብላይ የምታምነው ዶክተር ሰላሜነሽ በአሁኑ ሰዓት በካናዳ ቶሮንቶ ዩኒቨርሲቲ ትምህርቷን እየተከታተለች ትገኛለች።
ትምህርት መማር ኃይል ነው ብዬ ነው ማስበው። እኔ ፓወር ነው ራስን የቻለ እና ያንን ፓወር ተጠቅሜ ካሪኩለሙንም ፖሊሲውም ሌንስ ማድረግ እንችላለን ብዬ ነው ማስበው። ለዛ ነው በትምህርት በኩል ብንመጣ ወደ ፖሊሲውን ኢንፍሉዌንስ ለማድረግ በትምህርት በኩል መምጣት አለብን በሚለው ነው ያሰብኩት። እንግዲህ ከሁለት ዓመት በኋላ የሚሆኑትን ነገሮች እናያለን።
ይህን በኢትዮጵያ የመጀመሪያ የሆነውን የህክምና አገልግሎትና ከተለያዩ የኢትዮጵያ ክፍሎች ለህክምና ወደ አዲስ አበባ መጥተው ማረፊያ በማጣት ለብዙ ችግር ይጋለጡ ለነበሩ የተለያዩ ህሙማን ማረፊያ የሆነውን ጎጆ የህሙማን መጠለያ ተቋምን የመሰረተችው ዶክተር ሰላሜነሽ የአሜሪካ የውጭ ጉዳይ ሚኒስትር በየዓመቱ በሚያዘጋጀው የወጣት አፍሪካዊ መሪዎች የልምድ መለዋወጫ መድረክ ላይም ዘንድሮ ኢትዮጵያን ወክላ እንድትሳተፍ መርጧታል።
የማንዴላ ፌሎሺፕ በሁለቱም ስራዎቼ ምክንያት ያገኘሁት ፌሎሺፕ ነው። በዴቨሎፕመንታል ፔዲያትሪክስም ላይ በሰራሁት ስራና በጎጆ የህሙማን ማረፊያ ውስጥ ባለው ስራ። ፌሎሺፑ የስድስት ሳምንት ፌሎሺፕ ነው። የማንዴላ ዋሽንግተን ፌሎሺፕ በራሱ ከሱ በተጨማሪ ደግሞ የፕሮፌሽናል ዴቨሎፕመንት ኤክስፒሪንስ የሚባል ደግሞ የአንድ ወር ፌሎሺፕ አለ። ሁለት እድል ነው የተሰጠኝ።
ዶክተር ሰላሜነሽ በ2007 ዓ.ም ነው የመጀመሪያ ዲግሪ የህክምና ትምህርቷን ያጠናቀቀችው። በአመቱ ደግሞ 3 አመት የፈጀውን የህፃናት ህክምና ትምህርት ለመማር ወደ ትምህርት ቤት ተመለሰች። ከትምህርት ቤት ውጪ በህክምና ስራው ላይ ያሳለፈቻቸው 2 አመታት አጭር ጊዜ ቢመስሉም ገዝፈው የሚታዩና በበርካቶች ህይወት ላይ ለውጥ ማምጣት የቻሉ ስራዎችን መስራት የቻለችው ዶክተር ሰላሜነሽ ወደ ህክምና ሙያ እንዴት እንደተቀላቀለች ነግራናለች።
የ8 አመት ልጅ ሆኜ ነው ሐኪም ለመሆን ፍላጎትም ያደረብኝም የወሰንኩትም። በአጠቃላይ መጀመሪያ እንዳስብ ያደረገኝ ጸጉሬን ለማሳደግ የሚከለክለኝ ህመም ነበረኝ። ጭንቅላቴ ላይ ኢንፌክሽን አይነት ነው እና በተደረገ የተሳሳተ ህክምና የባሰ ነገሮች ተባብሰው ወደ ፊቴ ወደ ሰውነቴ አካባቢ በመሰራጨት ብዙ የስቃይ ጊዜዎችን አሳልፌ ነበረ እንደ ህፃን እና በዛ ምክንያት በንዴት ነበረ መጀመሪያ እኔ ራሴ የቆዳ ሐኪም መሆንና ይሄ ነገር እንዴት እንደሚሰራ ራሴ ያሳያቸዋለሁኝ የሚል አይነት ንዴት ነው የነበረኝ በልጅነቴ።
ህክምና ትምህርት ቤት ከገባች በኋላ የነበረባት የቆዳ ህመም በቀላሉ የሚድንና መድኃኒቱም የሚታወቅ መሆኑን የተረዳችው ዶክተር ሰላሜነሽ እሷ ለውጥ ልታመጣበት የምትችለው የተሻለ የህክምና አይነት መፈለግ ጀመረች።
የመጨረሻውን 3 ወር ነው የህፃናት ህክምና ክፍል ፕራክቲስ ላደርግ ገባሁና በጣም የሚገርም ቦታ ነው የህፃናት ህክምና ክፍል ማለት። ሳይንስ ፕራክቲካልም የሆንበት ቦታ ማለት ነው። አንድ ህፃን የፈለገውን ያህል ኮምፕሊኬትድ ሆኖ መጥቶ ሳይንሱ በሚለው መንገድ እና በትክክለኛው መርህ ተከትለሽ ታከምሽ ለውጥ ያመጣል፣ ይድናል። እና ያ ነገር በጣም አስደሳች ነበረ ለእኔ። አንድ ህፃን ሲታከም ደግሞ የሚደሰተው ህፃኑ ብቻ አይደለም፣ ልጁ ብቻ አይደለም ፋንክሽናል የሚሆነው፣ እናት ፋንክሽናል ትሆናለች፣ አባት ፋንክሽናል ይሆናል። ምክንያቱም በዛ ህፃን ህመም ምክንያት ሁሉም ሰብ ስራ ያቆማል፣ ችግሮች ያመጣል፣ የህፃን ልጅ መታበብ እና አንድ ሰው በማከምሽ ብዙ ሰው የምትረጅበት ቦታ ነው።
በርካቶች ለሰዎች መልካም ማድረግን ይፈልጋሉ፣ ያስባሉ። ወደ ተግባር የሚቀይሩት ግን ጥቂቶች ናቸው። ዶክተር ሰላሜነሽ በወጣትነት እድሜዋ ለሰዎች የማሰብ መልካምነትንና የጀመሩትን ከግብ የማድረስ ጽናትን ከየት ተማረችው?
መልካምነት የሁላችንም በሁሉም ኢትዮጵያዊ ሰው ውስጥ የኖረና የነበረ ነገር ነው። ምክንያቱም ከእናቶቻችን ነው ሁላችንም የምንማረው እና ክፉ እናት ያለው ሰው የለም። የሆኑ ሁሉም እናት ልጁን ጥሩ ቦታ ለማድረስ ለፍቶ የሚኖር መልካምነትን እያሳየ አካፍሎ የሚኖር ነው እና እኔም ያንን የተማርኩት ከእናቴ ነው። ከዛ ውጪ ደግሞ ያው ጥሩ ስራ ወይም መልካምነት ምንሰራው ለራሳችን ስንል ነው። አሁን ያኔ እነዛን ሁላ ችግሮች ሳይ በጣም ይረብሸኝ ነበረ። ማታ እንቅልፌን መተኛት አልችልም፣ ይከተለኛል ያ ነገር እና ለራሴ ሰላም ስል ያደረግኩት ነገር ነው። ለሁሉም ሰው አንድም ነገር ሲያደርግ በቅድሚያ ራሳቸውን ነው የሚጠቅመው፣ በሁለተኛ ደረጃ ነው ለሌሎች ሰዎች አርአያ ሊሆን የሚችለው ማለት ነው።
ታዲያ በርካታ በእሷ እድሜ ያሉ ወጣቶች ከዶክተር ሰላሜነሽ ምን ይማራሉ? የመጨረሻ ያቀረብኩላት ጥያቄ ነው።
አንድ ማወቅ ያለብን ነገር ሁሉንም ነገር ብቻችንን መስራት አንችልም እና ሁሌ አይምሯችንን ለሰፖርት ትክክል ማድረግ አለብን። መታገዝ ማለት ሰነፍ መሆን ማለት አይደለም። ከዛ በተጨማሪ መድረስ የምንፈልግበትን ቦታ ለይተን ማወቅ ነው በጣም ትልቁ ነገር እና በጣም አስፈላጊው ነገር። አንድ ስራ ስንጀምር መጨረሻውን ማወቅ ከቻልን መጨረሻው መሆን የምንፈልግበትን ቦታ በደንብ አይምሯችን ውስጥ መሳል ከቻልን እዛ ቦታ ላይ ለመድረስ መሀል ላይ ያሉት ቻሌንጆች አያስቸግሩንም ማለት ነው። እነዛን ነገሮች እየዘለልን ለማለፍ ጥንካሬ ይሆናል ማለት ነው።
ዶክተር ሰላሜነሽ በቀጣይ ማሳካት የምትፈልጋቸው ሁለት ትልልቅ ህልሞች አሏት። ጎጆ የህሙማን መጠለያን አሳድጎ ትልቅ ማድረግና ገና ያልተደረሰላቸውን ህሙማንን ማገዝ እንዲችል ማድረግ አንዱ ሲሆን፣ ሁለተኛው ዲቨሎፕመንታል ፔዲያትሪክስ ህክምናን በኢትዮጵያ በማሳደግ የህፃናት ማገገሚያ ማዕከል ማቋቋም ነው። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ከኛ ጋር ለነበራት ቆይታ እናመሰግናለን። የኢትዮጵያ ንግድና ኢንዱስትሪ ሚኒስትር በኢትዮጵያ ለሚታየው የዋጋ ግሽበት መባባስ ዋነኛ መንስኤዎቹ የዓለም ኢኮኖሚ በኮቪድ-19 ምክንያት መዋዠቅና ህገወጥ ንግድ መሆናቸውን አስታውቋል። ችግሩን ለመፍታት እየተወሰዱ ስላሉ እርምጃዎች የሚኒስትሩን የኮሚኒኬሽን ጉዳዮች ዳይሬክተርን አቶ አበበ ታመነን ገልሞ ዳዊት አናግሯቸዋል። ወደዛው እንለፍ።
የኢትዮጵያ ማዕከላዊ ስታቲስቲክስ ኤጀንሲ አሃዝ እንደሚያሳየው አሁንም በኢትዮጵያ የዋጋ ግሽበት በመጨመር ላይ ነው። ድርጅቱ ያለፈው ሰኔ ወር አሁንም በኢትዮጵያ ያለው የዋጋ ግሽበት 24.5 በመቶ መጨመሩን ይፋ አድርጓል። በተጨማሪም የመሰረታዊ የፍጆታ እቃዎች ዋጋ ጭማሪ 28.7 በመቶ መድረሱን፣ ፍጆታ ነክ ያልሆኑ እቃዎች ዋጋም በ19 በመቶ ጭማሪ ማሳየቱን ገልጿል። መንግስት ለዚህ የኑሮ ውድነት መከሰት ብዙ ምክንያቶችን ያስቀምጣል። ወይዘሮ አበባ ታመነ በንግድና ኢንዱስትሪ ሚኒስቴር የኮሚኒኬሽን ጉዳዮች ዲሬክተር ናቸው።
ለዋጋ ንረትና ለኑሮ ውድነት መነሻ ናቸው የተባሉ በጥናት የለየናቸው መንስኤዎች አሉ። እነዚህ ምንድን ናቸው? የምርት አቅርቦትና ፍላጎት ያለመጣጣም ችግር ነው። እንዲሁም ደግሞ ከዚህ ከኮቪድ-19 ወረርሽኝ በአጠቃላይ በአምራች ኢንዱስትሪው በአገልግሎት ዘርፍና በንግድ እንቅስቃሴዎች ላይ ያሳደረው ተጽዕኖ መኖር ነው። ከዚሁ ከኮቪድ ወረርሽኝ ጋር ተያይዞ ደግሞ በዓለም አቀፍ ደረጃ በምግብና ምግብ ነክ ሸቀጦች ላይ የታየው ከፍተኛ ዋጋ ጭማሪ፣ ለዚህም መንግስት የተመረጡ ሸቀጦችን እነ ስንዴ፣ ስኳርና ዘይትን ለማስመጣት የሚያስችል የውጭ ምንዛሬ ላይ ጫና መፍጠሩ ነው። ይህ አሁን እየታየ ያለው የዋጋ ንረት ጭማሪ ሊቀጥል ይችላል በሚል ግምትም አምራቹ ያመረተውን ምግብ ወደ ገበያ ያለማውጣት ነገሮች ይታያሉ። እንዲሁም ሸማቹ ህብረተሰብ ከሚያስፈልገው መጠን በላይ የመሸመትና የመያዝ አዝማሚያ፣ ንግዱ ማህበረሰብም ምርት በክምችት የመያዝ ዋጋ እስኪጨምር የመጠበቅ ለምሳሌ ዘይትን ማንሳት እንችላለን እና እነዚህ ነገሮች ይጠቀሳሉ። የግብይት ሰንሰለትን የሚያዛቡ ህገወጥ ነጋዴዎችን የደላላ ጣልቃ ገብነት መበራከትም እንደ መንስኤ ይጠቀሳል። ያለደረሰኝ ግብይት መፈጸም፣ የሸቀጦችን የመሸጫና የማግዣ ዋጋ ማዛባት አንደር ኤንድ ኦቨር ኢንቮይስ የምንለውን ማለት ነው። ፍትሃዊ ያልሆኑ የዋጋ ድርድር መፍጠር፣ ገበያን በሞኖፖል የመያዝ፣ የግብይት ስርዓት እንዲዛባ ማድረግ እነዚህ ነገሮች ናቸው እንግዲህ የሚጠቀሱት እና ከዚህ ከዶላር ምንዛሬ ለውጥ ጋርም ተያይዘው የብር የመግዛት አቅም መዳከም ገቢ ምርቶች ላይ የዋጋ ንረት ከማስከተሉም በላይ ነጋዴው የሚያጋጥመውን የዶላር እጥረት በሚያስመጣቸው ምርቶች ላይ ዋጋ መጨመር፣ እነዚህ የመሳሰሉ ነገሮችን መጥቀስ እንችላለን ማለት ነው።
በሌላ ምክንያትም ከቅርብ ዓመታት ወዲህ በሀገር ውስጥ ያለው አለመረጋጋትም ለዚህ የኑሮ ውድነት እንደመ ሲነት ይጠቀሳል።
ያው ለዛም ነው እኮ እነዚህ ምክንያቶች የተጠቀሱት። በአንድም በሌላ መልኩም የዋጋ ንረቱ እና የኑሮ ውድነቱን እንደ መነሻነት የተጠቀሱት ለዛም ነው፣ ተጽዕኖ ስለፈጠሩ ነው። በየደረጃው ያለው የፖለቲካ አመራር የችግሩን ጥልቀትና ስፋት እንዲሁም ችግሩ በመዋቅራዊ መሆኑን በመገንዘብ ተቀናጅቶ አለመስራትም እንደ ምክንያት ይጠቀሳል። የህግ የበላይነት እንዲከበር አለመደረግ በራሱም እንደዛው ነው። አልፎ አልፎ በተለይም በታችኛው መዋቅር የችግሩ ተሳታፊ ሆኖ መገኘት እንደ ምክንያት የተጠቀሱት ለምንድን ነው? በአንድም በሌላ መልኩ ተጽዕኖ እየፈጠሩ ስላሉና ነገሩን እያባባሱ ስላሉ ነው።
ጠቅላይ ሚኒስትር አብይ ባለፈው ሰኔ ለኢትዮጵያ ፓርላማ ስለ አገራዊ እድገትና ዋጋ ግሽበት ሲያብራሩ ቅርብ ጊዜያት በአገሪቱ እየታየ ያለው አለመረጋጋት ይያለም የኢትዮጵያ እድገት አልተገታም ብሎ ነበር። ላለፉት ሁለት ተከታታይ አመታት ኢትዮጵያ ምጣኔ ሀብት በአማካይ 7% አድጓል ብለዋል። ሆኖም በሰሜን ኢትዮጵያ እየተከሰተ ያለው ግጭት ኢትዮጵያን ከፍተኛ ወጪ አስወጥቷታል። መንግስት ባለፈው ሰኔ ወር መጨረሻ የተናጠል የተኩስ አቁም ስምምነቱን ሲገልጽ በግጭቱ 100 ቢሊዮን ኢትዮጵያ ብር ወጪ መደረጉን ይፋ አድርጓል። ዶክተር አየለ ገላን የምጣኔ ሀብት ባለሙያ ናቸው። የኩዌት ሳይንሳዊ ምርምር ተቋም ባልደረባ የሆኑት ዶክተር አየለ ቀውስ ብለው የጠሩት በሰሜን ኢትዮጵያ የተከሰተው ግጭት ለዋጋ ግሽበቱ መፋፋም ምክንያቶች አንዱ ነው ይላሉ።
ቃለይንሴ ሳድፋ ጀነጀ አይላሉ ቃለይንሴ የቹኒ ኦምሽት ዮዳባሜ
እንዲህ ይላሉ ዶክተር አየለ። የዋጋ ግሽበት እንዴት ይከሰታል የሚለውን ብንጠይቅ ባጭሩ የምርት ወይም ያቅርቦትና የፍላጎት አለመጣጣም ነው። አሁን የህዝብ የፍጆታ ፍላጎት በቦታው ነው፣ ምርት ደግሞ በአግባቡ እየቀረበ አይታይም። ምክንያቱም የግጭት አንዋነኛ አጀንዳ ነው። በሺዎች የሚቆጠሩ ወጣቶች እየዘመቱ ናቸው፣ ትኩረት ሁሉ ወደሱ ነው። ይህ ሁሉ ሲተመን ምርትን ይቀንሳል። ሌላው የዶላር እጥረትም ስላለ ከውጭ ማስገባትም ሌላ ተግዳሮት ነው። ሶስተኛ ደግሞ ነጋዴዎችም በሀገሪቱ ያለውን ሁኔታ ተጠቅመው የዋጋ ንረት እንዲኖር ያደርጋሉ። ስለዚህ አለመረጋጋቱን ተከትሎ የሚመጡ ክስተቶች ለዋጋ ንረቱ ምክንያቶች ናቸው ማለት ነው ይላሉ። ለዚህም ይላሉ ዶክተር አየለ መንግስት ኢኮኖሚውን የሚያረጋጋ መፍትሄ መውሰድ አለበት ብለዋል። በተለይ የሀገሪቱ የገንዘብ ተቋማት አነስተኛ ገቢ ላላቸው ህብረተሰብ የብድር አሰጣጥ መዘርጋት ተጠበቅባቸዋል፣ መንግስትም ፖለቲካውን ማረጋጋት አለበት የሚል አስተያየትም ሰጥተዋል። ጠቅላይ ሚኒስትር አብይ አህመድ ሰኔ ወር ለፓርላማ ባሰሙት ንግግር በተለይ ሀገሪቱ አዲስ የገንዘብ ኖት ካስተዋወቀች ወዲህ በሀገሪቱ የባንክ ስርዓት ላይ መሻሻሎች ታይተዋል ብለዋል። ነገር ግን የብድር አሰጣጡ በተለይ ለአርሶ አደሩ አመቺ ስላልሆነ መንግስት ያንን ክፍተት በአሰራር መፍታት እንዳለበት ጠቁመዋል። የንግድና ኢንዱስትሪ ሚኒስቴር የኮሙኒኬሽን ጉዳዮች ዳይሬክተሮች ዳይሬክተር አበባ ታመነ ሚኒስቴር መስሪያ ቤቱ ግሽበቱን ለመቆጣጠር እየወሰደ ነው ስላሉት እርምጃዎች እንዲህ ይላሉ።
በእኛ በኩል እንግዲህ ለማረጋጋት እየተሞከረ ነው ያለው። ለምሳሌ በጥሬስ እንዲያቀቡት ላይ ያጋጠሙ ችግሮችን፣ በምግብ ቤት ላይ የነበሩ ያጋጠሙ ችግሮችን ለመፍታት እየተወሰዱ ያሉ እርምጃዎች አሉ እና በተቻለ መልኩ በእኛ በኩል የአጭር ጊዜም የረጅም ጊዜም አቅጣጫዎች ወይም መፍትሄዎች ተቀምጠው በዛ መሰረት እየተሰራ ነው ያለው ማለት እንችላለን።
ምናልባት ከእርምጃዎቹ አንድ ሁለቱን ሊጠቅሱልኝ ይችላሉ?
ምግብ ፍቃዶችን መሰረዝ ሊሆን ይችላል፣ እንዲታሸጉ ማድረግም ሊሆን ይችላል። እነዚህ ነገሮች ተወስደዋል። ስለዚህ ለማሳያነት በ2013 የመጨረሻ 7 ወራቶች ብቻ ወደ 72148 ነጋዴዎች ላይ የጽሑፍ ማስጠንቀቂያ ተሰጥቷል። እንዲሁም ደግሞ ወደ 46513 ደግሞ ድርጅቶች እንዲታሸጉ ተደርጓል። 101 ድርጅቶች የንግድ ፍቃዳቸው ታግዶባቸዋል። ብዙ ሀያ የንግድ ፍቃዳቸው ተሰረዘባቸው ናቸው። ከዚህም ባለፈ 1223 ደግሞ በፍርድ ቤት ክስ የተመሰረተባቸው ናቸው ማለት ነው። ስለዚህ 95,467,038 ብር በህገወጥ መንገድ ሸቀጦችን ሲያዘዋውሩ የተያዙ ነጋዴዎች እቃም ውርስ ተደርጎ ተሽጦ የተሰበሰበ የገንዘብ መጠን አለ ማለት ነው። እና እነዚህ እርምጃዎች ተወስደዋል፣ አስተማሪ ናቸው። ከአንዱ አንዱ ሊማር ይችላል ብለን ነው የምናስበው። እና አሁንም የዋጋ ንረቱን እንዲባባስ የሚያደርጉ እና ህገወጥ የሆኑ ለህብረተሰባቸው የማያስቡ ነጋዴዎችም አምራቾችም ሊሆኑ ይችላሉ። እነሱ ላይ ግን ህጋዊ የሆነ እርምጃ መውሰዳችንን የምንቀጥል ነው የሚሆነው ማለት ነው። ምክንያቱም ህጋዊ በሆነ መንገድ ህብረተሰቡ መደራየት እና መገልገል ስላለበት፣ አንዱም የተቋማችን ደግሞ አካሄድ ያ ስለሆነ ማለት ነው። ህጋዊ የሆነ የንግድ ሰንሰለትን መዘርጋት ስለሆነ
ዓለም አቀፉ የገንዘብ ድርጅት IMF የኢትዮጵያ ዓመታዊ ዋጋ ግሽበት 13% መሆኑን አገራዊ እድገቱ ደግሞ 2% እንደሚሆን ይተነበያል። የኢትዮጵያ መንግስት ግን የሀገራዊ እድገቱን አሃዝ በሚመጣው መስከረም ወር ይፋ እንደሚያደርግ ይጠበቃል። ለአሜሪካ ድምጽ ገልሞ ዳዊት አዳማ።
የተከበራችሁ አድማጮች ለምሽቱ ያዝናቸው ዝግጅቶች ተጠናቀቁ። አብረናችሁ አመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ንጉሱ ታምሬና እኔም ሳስተናግዳችሁ አመሸሁት ስመኝሽ የቆየንን። ነገ በተመሳሳይ ሰዓት ከሌሎች ዝግጅቶች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።